ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምጽ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል
11ኛ ክፍል ጀምሮ ላይክ ሴትላ አላረኩት ነበር። ጦርነቱም አለ እንደገና ደግሞ ተመልሰንም ከጦርነት አሳስ ላይ ሚድ ላይ ነው የጀመርነው። የአመቱ አጋማሽ ጋር ቻኔ ላይ የሁለት ሴሚስተር ትምህርት በ3 ወር ውስጥ ጨርሰን ሞዴል አለ። በዛ ላይ ደግሞ ማትሪክ ደግሞ ከ2 ወር ክረምት ብቻ ነው የተሰጠን። በዛ ጊዜ ውስጥ ነው እንትን ማድረግ የቻልኩት። ትንሽ በጣም ጣና ነበር። ምንም ተወጥቷል።
የሰማነው ሚኪያስ አዳነን ነው። ዘንድሮ ላይ የ12ኛ ክፍል ብሔራዊ ፈተናን ከወሰዱ ኢትዮጵያውያን ተማሪዎች መካከል የላቀውን ውጤት ያመጣ ወጣት ነው። ከእርሱ ጋር እንዲሁም እርሱን ካፈራው ትምህርት ቤት ሰራተኞች ጋር ያደረግነው ቆይታ በምሽቱ ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናዶ ሀብታሙ ስዩም መራለው። ኤልያስ አስማረ ደግሞ የምስልና ድምጽ ቅንብሩን ይከውናል። አብራችሁ እንድታመሹ አስቀድመን ጋብዛለን። ወደ ቀዳሚው መሰናዶ እንሻገር። ዘንድሮ ላይ የ12ኛ ክፍል ብሔራዊ መልቀቂያ ፈተና ከወሰዱ ወደ 900,000 የሚጠጉ ኢትዮጵያውያን ተማሪዎች መካከል ከ50% በላይ አማካይ ውጤት ያስመዘገቡት 3.3% ብቻ የመሆናቸው ነገር ሲያነጋግር ሰንብቷል። በአንጻሩ ደግሞ አንዳንድ ትምህርት ቤቶች ያስፈተኗቸውን ተማሪዎች ሙሉ በሙሉ ለከፍተኛ ትምህርት እድል እንዲያልፉ አስችለዋል። የደስቴው ይሁኔ ወልዱ ልዩ አዳሪ ትምህርት ቤት በዚህ ረገድ ከሚጠቀሱት መካከል አንዱ ነው። ከተማሪዎቹ መካከል በአገር አቀፍ ደረጃ ከፍተኛ ውጤት በማምጣት አንደኛ የሆነው ሚኪያስ አዳን ይገኝበታል በ666 ውጤት። መስፍን አራጌ ከተማሪውና ከትምህርት ቤቱ አስተዳደር ጋር ቆይታ አድርጓል። በመቀጠል ይስማል።
በአማራ ክልል የመጀመሪያ የሆነውና በደሴ ከተማ የሚገኘው የሁኔ ወልዱ መታሰቢያ አዳሪ ትምህርት ቤት በ8ኛ ክፍል ብሔራዊ ፈተና የተሻለ ውጤት ያላቸውና የመግቢያ ፈተናውን ማለፍ የቻሉ ተማሪዎችን በአዳሪ ትምህርት ቤት አቅፎ ማስተማር ከጀመረ 4 ዓመት ሆኖታል። ትምህርት ቤቱ በ118 ተማሪዎች የጀመረውን የቀበላ አቅም ወደ 300 ከማሳደግ ባለፈ ዘንድሮ ለመጀመሪያ ጊዜ ለ12ኛ ክፍል መልቀቂያ ብሔራዊ ፈተና ያስቀመጣቸውን ተማሪዎች ሙሉ በሙሉ ለዩኒቨርሲቲ በማሳለፍ ጅማሬውን በስኬት አሟጭቷል። የትምህርት ቤት ወርሰ መምህር በለጠ ኃይሌ
የዘንድሮ የ12ኛ ክፍል ብሔራዊ መልቀቂያ ውጤት ትምህርት ቤቱ ለመጀመሪያ ጊዜ ነው 12ኛ ክፍልን ያስፈተነው። 68 ተማሪዎች አስፈትኗል። ከ68ቱ ተማሪዎች ውስጥ 25ቱ ተማሪ 600ና በላይ፣ 40ው ተማሪ 500ና በላይ፣ 3 ተማሪዎች ደግሞ 450ና በላይ አምጥተዋል። ሁሉም ተማሪዎቻችን 100% ወደ ዩኒቨርሲቲ ይገባሉ። ትምህርት ቤቱ በአጠቃላይ ውጤትም አንደኛ። አንድ ትምህርት ቤት 25 ተማሪ 600 ያመጣ ያለው እና በክልል ደረጃም 70 ናቸው 25ቱ እዚህ ትምህርት ቤት።
ለስኬቱ 3 መሰረታዊ ነጥቦችን ያነሳሉ ርዕሰ መምህሩ።
የመጀመሪያው የመምህራኖች ብቃት ነው። ሁለተኛው ደግሞ የተማሪዎቹ ብቃት ነው። ተማሪዎቹም ቢሆን በጥሩ ውጤት ያላቸው ናቸው ተመልምለው የገቡት። ጥሩ ውጤት ያላቸው ተመልምለው ቢገቡም የመምህራኖቻቸው ብቃት ተነሳሽነታቸውን ጨምሮታል። በሶስተኛ ደረጃ የትምህርት ቤቱ አመራር ለትምህርቱ ስራ ብቻ ነው ትኩረት ሰጥቶ የሚሰራ።
የትምህርት ቤቱን ስኬት የበለጠ ካደመቁት ተማሪዎች በአገር አቀፍ ደረጃ ከፍተኛ ውጤት ያስመዘገበው ተማሪ ሚኪያስ አዳነ አንዱ ነው። 666 ነጥብ በማስመዝገብ በ1997 ዓ.ም በደቡብ ወሎ ዞን የደላንታ ወረዳ ከተማ በሆነችው ወገል ጤና ነው የተወለደው ሚኪያስ። ለትምህርት የተለየ ፍቅር ያለው ታዳጊው ሚኪያስ ከአጸደ ህጻናት ጀምሮ 8ኛ ክፍል እስኪደርስ ለውጤት አዲስ አይደለም። ቀዳሚነቱንም የሚገዳደረው እንብዛም አልነበረም።
ከአንድ እስከ 4 የነበረ የጥሩ ስኮር ነበረ። ከ5 እስከ 8ም እንደዛው። ሚኒስትሪ ላይ 92 አምጥቼ ወደ ደሴ ልዩ አዳሪ ትምህርት ቤት ገባሁኝ። እዛ ለ4 ዓመት ትምህርቴን ተከታተልኩኝ። አሁን ከጥቂት ወራት በፊት ተመስርቼ ማለት
የተሻለ ውጤት አስመዝግቦ አዳሪ ትምህርት ቤቱን የተቀላቀለው ሚኪያስ የተሻለ ውጤት በማስመዝገብ ወደ ሌላ የህይወት ምዕራፍ ተሸጋግሯል። ካሌሎች የተለየ ነገር የለኝም የሚለው ሚካኤል ለውጤታማነት ግን ያቅሙን ያህል እንደጣረ ይናገራል።
ትምህርት ላይ ያዘኘው ያው ሃርድ ወርክ ነው። ምን ውጤት የምታመጣው ጠንክረህ ስትሰራ ብቻ ነው። አንዳንዴ ሲስተማቲክ ትሆናለህ። ብዙም ከተላቸው ሜቶዶች አሉ። ቢሆንም ጠንክረህ መስራት ከቻልክ እንደኔ መሆንም ትችላለህ ብዬ ነው ማለት።
የወገል ጤና ሁለተኛ ደረጃና መሰናዶ ትምህርት ቤት መምህር የሆኑት ወላጅ አባቱ አዳነው እነቱ ልጃቸው በፈተና የማይደናገጥ ያሰበውን ለማሳካት ምቹ ያልሆኑ አጋጣሚዎች ቢፈታተኑት እንኳን የራሱን መንገድ የሚከተል ነው ይሉታል። ለስኬታማነት በተለይ የሰሜኑ ጦርነት ከስነ ልቦና አለመረጋጋት እስከ አካል መጎሳቆል ከአካባቢ ርቀው እስከ መፈናቀል ያደረሳቸው መሆኑን አስታውሰው ልጃቸው በለጋ እድሜው ያጋጠመውን ችግር በፈተና ውጤቱ ድል ነስቶታል ብለዋል። የህወሓት ኃይሎች ወገል ጤናን ሲቆጣጠሩ መላ ቤተሰቡ ወደ ደሴ ተፈናቀለ። ከአንድ ዓመት በፊት
ሴሳን ዶሮ እንትን አለ ተቀመጠ። እንደዚህ ሲሆን ግን የያዘውን የሪፈረንስ ማቴሪያል ይዞ ነበር። የትምህርት ቤት ቴክስቶችና ሪፈረንስ ሙሉውም ማለት ነው። እንደ ስንቅ ምግብ ከመያዝ ይልቅ እሱን ነበር ይዞ የሚጓዝ ነበር። ይዞ መጣ። እዚህ አንድ ወር ከቆየ በኋላ በአጋጣሚ ጠላት ገባ። በእግር ወደ ኮምቦልቻ ሀርቡ፣ እዛ አጣዬ ላይ እንደገና ጦርነት እንትን አለ። ወደ አዲስ አበባ ልንሄድ አሁንም በመኮይ ብለን ወደ ደል ተራራ ወጣን። እሱን ውጣ ውረድ መጽሐፉን ተሸክሞ ነበር። እኔ የሚገርመው ነገር ሰው እየሞተ እያየህ ያን ያህል ተስፋ በቆረክበት ጊዜ መጽሐፍ ተሸክሞ መንቀሳቀሱ ምን ያህል አላማ እንዳለው እና ይሄ ያልፋል ነገ ብሩህ ቀን ይመጣል ብሎ የሚያስብ በመሆኑ ይዘው ወደ ባህር ዳር የተወሰነ አንድ ወር ቆየ። ተመልሶ መጣ። ታሳስ አካባቢ ላይ ነው የተጀመረው ትምህርት። ያው ዘጅቶ ማለት ነው ጥሩ ታሳስ አልተጀመረ ጥሩ አካባቢ ያው ክረምቱ ላይ ባለው ሙሉ ጊዜውን ተጠቅሞ አነበበ።
የሰሜኑ ጦርነት አንዴ ሲያባራ አንዴ ሲያገረሽ ዓለም አቀፉ የኮቪድ ወረርሽኝ የጤና ስጋት ሆኖ ሲመጣ የሱንና የጓደኞቹን ትኩረት ከማወክ ባለፈ አንዳንዴም ተስፋ የሚያስቆርጥ ስሜት ይሰማቸው እንደነበር ያስታውሳል።
ከ11ኛ ክፍል ጀምሮ ላይክ ሴት አላረኩም ነበር። ጦርነቱም አለ እንደገና ደግሞ ተመልሰንም ከጦርነት አሳስ ላይ ሚድ ላይ ነው የጀመርነው የአመቱ አጋማሽ ጋር ሰኔ ላይ የሁለት ሴሚስተር ትምህርት በሶስት ወር ውስጥ ጨርሰን ሞዴል አለ በዛ ላይ ደግሞ ማትሪክ ደግሞ ከሁለት ወር ክረምት ብቻ ነው የተሰጠን። በዛ ጊዜ ውስጥ እኔ ነው እንትን ማድረግ የቻልኩት። ትንሽ በጣም ጣና ነበረ። ምንም ተወጥቷል።
ዛሬ ላይ ቆሞ የትናንቱን ፈተና ሲያስታውስ ነገም ፈታኝ ጉዞዎችን በትጋት እንዲወጣ ስንቅ ሆኖታል። በተለይ ደግሞ የትምህርት ቤቱ አጋርነት መሰረታዊ የሚባሉ አቅርቦ ቶችና አደረጃጀቶች ባልተሟሉበት ትምህርት ቤት ተምረው የተሻለ ውጤት ያስመዘገቡት ጓደኞቿን በአድናቆት የምታነሳውና ከሰሜን ሸዋ ዞን ሸዋሮቢት ከተማ የ8ኛ ክፍል ብሔራዊ ፈተናን 92 ከማምጣት ባለፈ የተሰጣትን የመግቢያ ፈተና በብቃት በመወጣት አዳሪ ትምህርት ቤቱን የተቀላቀለችው በእምነት በላይሁን የ12ኛ ክፍል ተማሪ ነች። የጓደኞቿ ስኬት እሷንም ለተሻለ ስራ እንድትነሳሳ የሞራል ብርታት እንደሆናት ተናግራለች።
በእውነቱ እንደዚህ ከፍተኛ ውጤት ይሰራል ብዬ አልጠበቅኩም። ማለት ተማሪዎች ጎበዝ ተማሪዎች እንዳለ እናውቃለን፣ ግን ትምህርት ቤቱ ላይ ያለውን ሁኔታ ስንመለከት በቃ በማይመች ሁኔታ ነው። ማንም ሰው መጥቶ ቢያይ የሚመች ሁኔታ የለም። ኢቨን በቃ ብዙ ችግር አለና በዚህ ችግር ውስጥ ይህን ያህል ውጤት መሰራቱ ውጤት ጥሩ ውጤት እንደሚሰራ ይገመታል፣ ግን በዚህ ልክ ከሀገሪቱ ይሰቀላል ተብሎ አይጠበቅም። በጣም ደስ ብሎኛል። በቃ እኔ በትምህርት ቤቴ ኮርቻለሁ። ለቀጣይ ደግሞ ከዚህ የተሻለ እንደሚሰራ ነው በቃ የጠበኩት እና በቃ ከፍተኛ ውጤት አብዛኞቹ ተማሪዎች ከ500 በላይ ነው አመጡት። ከ500 በታች እንደውም ሁለት ተማሪ ሶስት ተማሪ ነው አምጥቷል ራሱ የተባለውና በቃ በጣም ደስ ብሎኛል። ውጤቱን ከሰማሁ በኋላ በቃ ይሄን ደረጃ ማስቀጠል እንዳለበት ነው ያመንኩት። ድሮ ከነበረኝ መነሳሳት በተሻለ ሁኔታ አሁን በሀገሪቱ ከፍተኛ ውጤት ተሰርቷል። በክልሉም በጣም ጥሩ የሚባል ውጤት ተሰርቷል። ስለዚህ በዚህ ሁኔታ እንድንቀጥል ቀጣይ አመት ይሄን ደረጃችንን ማስነጠቅ የለብንም ብዬንም አምነው ምሰራውም ደግሞ ያን ለማስቀጠል ነው።
የትምህርት ቤቱ ምክትል ርዕሰ መምህርም በተማሪዎች የሚነሳውን የውስጥ አደረጃጀት ችግር ይስማሙበታል። ትምህርት ቤቱ ተማሪዎችን አስተምሮ ለውጤት እያበቃ ያለው በተሟላ ግብአት እንዳልሆነ በማስታወስ
ብዙ የፋሲሊቲ ጉድለቶች አሉብን። በተለይ ከዚህ ከጦርነቱ ጋር ተያይዞ ወደ 26 ሚሊዮን እና ከዛ በላይ የሚሆን ንብረቶች ናቸው ይወደሙብን። ይሄን ችግር በሙሉ ተቋቁመው ያን ብቻ አይደለም መጀመሪያ ሲገቡ የዚህ አመት ተፈታኞች ሲገቡም የካቲት ላይ ነው የገቡት። ከየካቲት ጀምሮ የአመቱን ትምህርት ባጭር ወራት ተምረው በሚቀጥለው አመት 2012 ላይ ኮሮና እንደሚታወቀው ሀገር አቀፍ ነው። በዛም ትምህርት መቆራረጦች አሉ። ከዛም ባሻገር በጦርነቱም ብዙ ትምህርት መቆራረጦች አሉ። ይሄን ሁላችሁ ነው ለዚህ ውጤት የበቁትና ውጤቱም በዚህ ፈተና ውስጥ ነው በመምጣቱ ኮርተናል።
ከፍተኛ ውጤት አስመዝጋቢው ሚካኤል በበኩሉ በቤተሰቡ በጓደኞችና በሚዲያው የተሰጠው ትኩረት ከዚህ በኋላ ሌላ ደራ እንደሚጠብቀኝ አስገንዝቦኛል ብለዋል።
አሁን ሰሰራም የነበረው የትምህርት ቤት አደራ ነበረብ ማትሪክ ለምሳሌ ስትፈተን የቤተሰብ አደራ ይኖርብሃልና አልቲሜትሊ ደግሞ ለራስህ ብለህ ነው የምትሰራው። አሁን ላይ ግን ያው ግልጽ ሲሆንም ምን ሲሆንም እንደዚህ ስትታወቅም ግድ ሀገር መጥቀም እንዳለብህ ይገባሃል ማለት ነው። ድጋፍ በተሰጠ ቁጥር ያንን እንዴት አድርጌ ነው መልሼ መስጠት የምችለው የሚለውን ስለሆነ የምታስበው።
በተለይ በፊዚክስ የትምህርት ዘርፍ ተሰማርቶ አገርና ህዝብን ማገልገል ይፈልጋል ወጣቱ። ግን ደግሞ ትምህርቱ በመጀመሪያ ዲግሪ ደረጃ አገር ውስጥ እንደማይሰጥ የጠቆመው ሚካኤል የውጭ ትምህርት እድል ቢያገኝ ፍላጎቱ መሆኑን ጠቅሷል።
እኔ ያው ፊዚክስ ዘርፍ ላይ ብንቀሳቀስ ደስተኛ ከበፊት ጀምሬ ፓሽን ነበረ ፍላጎት ነበረኝ። እኔ የምፈልገው ፊልድ የሪሰርች ፊልድ ነው። ሴለስቲያል ቦዲዎች ለፕላኔት ሞስትሊ እንትን ነው የሪሰርች ፊልድ ነው እና አግሪካልቸር ላይ ለምሳሌ ትንበያ መስጠት ትችላለህ ልክ ለሜትሮሎጂዎች ማለት እና ሞስትሊ እንደዚያ አግሪካልቸር ጋር የተያዘ ነገር ነው።
ሚኪያስ እና ዳሪ ትምህርት ቤቱ እንደ ግለሰብም እንደ ተቋምም ስኬታማ ቢሆኑም በአገር አቀፍ ደረጃ የተመዘገበው ውጤት ግን አሳሳቢ መሆኑን የሚናገሩት በርካቶች ናቸው። የሚኪያስ አባትም ይሄን ነበር ያሉት።
በተለይ አሁን ጥያቄ ሊሆን የሚገባን አሁን የትምህርት የመጣው ውጤት በጣም አስደንጋጭ ነው። ሶስት አካባቢ የሆነ ውጤት ያለፉት ማለት ነው። እኛ አሁን እንደ ሚዲያ እናንተ መስራት ያለባችሁ እኛም እንደ መምህር መስራት ያለብን ሀገሪቱ ህዝብ መስራት ያለበት ምን ላይ ነው? እነዚህ 3% ያለፈና የወደቁት ላይ ለምን ሆነ ነው? እርግጥ በጣም ደስ የሚል ነው። አሁን ልጁን ስጠይቀው የሰራይን አገኘሁ ነው ያለኝ። እንዴት ስለው ቢያንስ ብዙ ተማሪ ይዙ የመውጣት አለ አሁን ጎበዞቹን ተከትለው የሚመጡ ኩረጃ እንደ ባህሉ ነው የመጣበት ነው። በዚህ ኩረጃ የተማመነ ተማሪ ነበረ። ኩረጃው በአጋጣሚ የፈተና አስተጣጡ አስቀርቶታል ሙሉ በሙሉ። እንደውም አሳስ ያርኩ ነበር አንዳንድ ጥያቄዎችን እየጠየቅኩ ይሰል ልጆቻችን ነው ቢወድቁም እንኳ አሰራው ይቀጥል የሚል ነው። እኔ ልጅ ያለፈ ብዬ አይደለም ነገ ተጠያቂ ነኝ፣ እንደ መምህር ተጠያቂ ነኝ፣ እንደ ወላጅም ተጠያቂ ነኝ።
ለአሜሪካ ድምጽ መስፍን አራጌ ነኝ ከደሴ።
ጋቢና ቪኦኤ ነው በመከታተል ላይ የምትገኙት። ከአሜሪካ ድምጽ የሚተላለፉ ወጣቶች ላይ ያተኮረ መርሃ ግብር ነው። በመቀጠል ደግሞ አንዲት ስራ ፈጣሪ ወጣት እንተዋወቃለን። ሩት ኦስማን በሽር ትባላለች። ነዋሪነቷን በዚህ በዩናይትድ ስቴትስ ያደረገች የስነ ውበት ባለሙያ ናት። ሩት ሽዋን በተሰኘ የንግድ መለያው የውበት መጠበቂያ ምርቶችን ያዘጋጀች ለተጠቃሚዎች የምታቀርብ ወጣት ናት። ኤደን ገረሞ ከሩት ጋር ያደረገችው አጠር ያለ ቆይታ በመቀጠል ይቀርባል።
እሺ፣ በጣም ነው የማመሰግነው ሩቲ። እስቲ ለተመልካቾቻችን ማንነትሽን ራስሽን አስታውቂልኝ።
እንግዲህ ሩቲ ይባላል። በሁለት ስም ነው የምታወቀው። ሩቲ ይባላል ወይም ደግሞ በፌርበስ የሚያቀኝ ሰውም አለ። ባለትዳር ነኝ። የአራት ልጆች እናት ነኝ እና አሁን ደግሞ በቨርጂኒያ ነው የምኖረው። ሌላ ደግሞ የሸዋን ሄር ኬር ወይም ደግሞ የሩቲ ሂማን ሄር ኮሌክሽንስ ባለቤት ነኝ።
እዚህ እንግዲህ ለየት ባለመልኩ ነው የራስሽን ስራ ይዘሽ የራስሽን ምርት ይዘሽ ነው የመጣሽው እና ብዙ ጊዜ እንደ አፍሪካዊ እንደ ኢትዮጵያዊ የስነ ውበት እቃዎቻችን እና መጠቀሚያዎቻችን ከውጭ ሀገር የመጡ የተሰሩ ናቸው። አንቺ ደግሞ በራስሽ ይሄንን ነገር አምርተሽ ሸጠሽ ለገበያ እያቀረብሽ ነው ያለሽው እና እስቲ እንዴት ነው እሱ የተጀመረው? ሽዋን አጀማመሩ ምን ይመስላል?
ኦኬ፣ የሸዋን አጀማመር እንግዲህ ከራሴ ፕሮብለም ተነስቼ ነው። ለነገሩ ከባክግራውንድ ስራዬ ምንም ፀጉር ነው። ፀጉር ነው የተማርኩት። ግን እንደዛም ብማርም ራሴ ለምጠቀምበት ፕሮዳክቶች በምንም ተአምር ተስማምቶኛል። በፍጹም አንድ ቀን እንኳን በቃ ይሄንን አግኝቼዋለሁ እኔ የሚስማማ ጋቢ አላስብም እና ከዛ የተነሳ ነው ማሰብ የጀመርኩት። በቅባቱን የጀመርኩት ቅባቱን ስጀምር እኔ ላይ ፕሮብለም ነበረ፣ ሄር ላስ ነበረኝ። እሱን እንትን ለማድረግ ነው የሄርባልን የኦይሎችን ሪሰርች ማድረግ የጀመርኩት ማጥናቱን የጀመርኩት ያኔ ነው። ከዛ አንድ አመት ከምናምን ማጥናቱን ከጨረስኩ በኋላ ወደ ፕሮዳክሽን ጀመርኩ ማለት ነው። እና እንደዛ ነው የተጀመረው። ሸሞ ከዛ በቅባቱ ማለቅ የለበትም። ቅባቱን እሱን ተጠቅመን ሌላ አይነት እቃ ከተጠቀምን እንደማይጠቅም እኔ ላይ አየሁትና ሙሉ ላይኑ መስራት አለብኝ ብዬ በማሰብ የጀመርኩት ማለት ነው።
ያንቺ የፀጉር ጉዳት ምን ነበረ? እንደው ቤት ውስጥ ከሚሰሩ ነገሮች ነው ግብአቱን መስራት የቻልሽ የነበረው ቀድሚያ ወይስ ሂደትሽስ ምን ይመስላል? አጀማመርሽ ስታይ አብረሽ
ነው? በጣም ቆንጆ ጥያቄ ነው። ምክንያቱ የሁላችን አይነት ፕሮብለም አይነት በጣም ነው የሚለያየው። ግን ደግሞ መንስኤው ሞስትሊ የሁሉ ሰው ከውስጥ ነው ብዬ ነው የማስበው። እኔ ፀጉር ብቻ ሳይሆን ስኪን እንድት የሆነ ነገር ብቻ ውጭ ላይ ሲታይ ከውስጥ የመነጭ ነው ብዙ ጊዜ አይደል? እና ፀጉርም እንደዛ ነው። የሆነ ነገር ውስጣችን ላይ ሲፈጠር ወይም ፊታችን ላይ ነው የሚታየው ወይም ደግሞ ፀጉራችን ላይ ነው የሚታየው። እና ብዙ ጊዜ ከውስጥ ነው የሚጀምረው ህመም ላይ አይደለም የሚጀምረው፣ አንለስ ይሄ ከለር ምናምን ምናምን አድርገን ካልሆነ በስተቀር። ሌላው ግን ወደ እኔ ስመጣ ስኪኔ ላይ ችግር ነበረብኝ። ብጉር ምናምን ያስቸግረኝ ነበረ እና አንድ ለብጉር በጣም የሚጠቅም መድኃኒት ነበረ ስኪኔ የሚወሰድ ማለት ነው። እና ሊትራሊ ጽሁፉ ምንድን ነው የሚለው ሳይድ ኤፌክቱ ሄርላሱ። ከዛ እኔ ግን እሱን እያወቅኩ ነበረ ስኪኔን ይጥራ እንጂ ፀጉሬ ትሶኪ ምናምን በሚል ለረዘም ያለ ታይም ወሰድኩት እና እያየሁት ፀጉሬ እየወደቀ መጣ። ከዛ በኋላ ደግሞ ስትረስ ነበረኝ። ስትረስ ልሽ እንደዚህ ሙቭ ማድረግበት ከሀገር ወደ ሀገር ሙቭ ማድረግበት ታይም ነበረ። ስራም ቢዚ ነበርኩ። ፀጉር የሄማን ሄሩ እና ስትረስም ዋና የሄር ላስ ምንጭ ነው እና እሱን ተጨማምሮ ነው የኔን እንትን ያደረገ። የሌላው ሰው ግን ብዙ ጊዜ ሳየው እንደዛ ነው። ከእንቅልፍ ይመጣል፣ ከስትረስ፣ ከስራ ብዛት፣ ውሃ ካለመጠጣት፣ ብዙ ብዙ በተገቢ ቫይታሚናችን አለመውሰድ እና መጨረሻ ላይ ደግሞ ፀጉራችን ላይ በምናስገባው እንትኖች ፕሮዳክቶች መምጣት ይችላሉ፣ እንደ ብሊች ማለት ነው። እና ብዙ ጊዜ እነዚህ ናቸው ብዬ ነው የማስበው።
አንቺ ስትሰሪ ቅድም እንደነገርሽኝ ሄርባሎች ወይም ደግሞ ይሄ ተፈጥሯዊ ምርቶችን ተጠቅመሻል እና ምን አይነት ምርቶችን ነው በብዛት የተመራመርሽባቸው? ለምሳሌ አሁን እኛ እንደ ሴቶችም ወንዶችም የተለያዩ በባህላዊ በኢትዮጵያ በባህላዊ ቅቤ መቀባት የሚባል ነገር አለ። ከዛ ውጪ ግን አሁን ቅርብ ጊዜ ደግሞ የሮዝሜሪ ፈሳሽ እየተባለ የተለያዩ ነገሮችን ዘይቶችን እንጠቀማለን እና አንቺ በእነሱ ላይ ምን አይነት አስተያየት አለሽ? የሄድሽበት የሙከራ መንገድስ ምን ይመስላል?
ያ እንግዲህ ቅባቶችንና እርባሎችን በጣም ጥቅም አላቸው። ግን ደግሞ ጥቅም ስላላቸው ሁሉንም ፀጉራችን ላይ ብናስገባ ይጠቅማል ማለት አይደለም። አስተውለሽ ከሆነ ማለት ነው በኳራንቲን ታይም ብዙ ሰው ቤት ቁጭ ብለው ስለነበረ ዩቱብ እያየ የእንትን ማስክ እየተባለ የእንትን ቅባት እየተባለ በጣም ብዙ ሰው ነው ፀጉሩን የጎዳ። ሁሉም በቃ ሮዝመሪ ለፀጉር ይጠቅማል ስለተባለ ሮዝመሪ አምጥተሽ ስታደርግ ይጠቅማል ማለት አይደለም። መጠኑ መታወቅ አለበት። ይሄ ኢሴንሻል ኦይሎች አሁን በጣም ነው የሚያቃጥሉት። በቃ ስራቸው ከአንድ ነገር ከተጨማመሩ ነው መስራት የሚችሉት እንጂ ከዛ በስተቀር ያቃጥልሻል። ፊት ያቃጥላል፣ ፀጉር ያቃጥላል። እና እኔ እቤት ውስጥ ከዩቱብ ባይቶ ዝም ብሎ ቀላቅሎ ምናምን መሞከር አልመክርም።
ያንቺ ምርቶች የነበራቸው ያላቸው ተቀባይነት ምን ይመስላል? በተለይም ደግሞ እዚህ ሀገር ብዙ ሂደት ማለፍ አለባቸው ገበያ ላይ ከመውጣታቸው በፊትና መድኃኒት ፍቃድስ አለው ወይ?
እቃችን አለው፣ ኤፍዲኤ አፕሮቭድ ነው። ሌላ ደግሞ በተጠቃሚዎች በጣም ላይክ ተቀደም እንደዛ ያልኩ ነበር። አንድ ሰው ከባስ እንዲያረገኝ ሻምፖን እንዲያረገኝ ምናምን በፍጹም ሰምቼ አላቀረም እና ተቀባይነት አግኝቷል። ደግሞ ዝም ብሎ ላይክ አበሻ ስለሆንኩ ለመደገፍ ምናምን ሳይሆን ብዙ ሰው ለውጥ አይተዋል ጸጉራቸው ላይ ማለት ነው። እና ተቀባይነት እንደምን የሚባለው ተቀባይነት አግኝቷል።
ያሉሽ ምርቶች ምንድን ናቸው? ምን አይነት አገልግሎት ሳላችሁ እስቲ ምርቶችሽን አስተዋውቂ።
እንግዲህ ይሄንን ቀባቱ ነው ብራንዳችን የሄር ኬሩ ስንጀምር በዚህ ነው የተጀመረው። which is hair growth oil ማለት ነው። ይሄ ነው ለሄር ሎስ በተለይ በተለይ ደግሞ እየበቀለ ያለው ምንድን ነው ሲወልድ ሰው ሲወልዱ ይሄ ከፊት ያለ የሚነቃቀለው ጸጉር ይሄንን በጣም ይጠቅማል። ሌላ ደግሞ ሻምፖ እና ኮንዲሽነሩ ሁለት አይነት ያልኩሽ ማለት ነው። አሁን ይሄ ናውሽ የሚለው ማለት ነው ላበሻ የሚስማማ ጠንካራ ጸጉር ላለው እና ሌላው አይነት ደግሞ በማሮካን ኦርጋን ኦይል የተሰራ በጣም ለስላሳ እና በጣም ሳሳ ያለ ጸጉር ላለበት ሰው ማለት ነው። ከዛ ይሄ ትሪትመንቱ ማስክ ይሄ በጣም 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 ጸጉር ለተጎዳ ማለት ነው ድርቀት ይሄ ፕሮቲን ስላለበት በቀለም የደረቀ ጸጉር እንደን ተፈጥሮ ደግሞ በጣም ይደርቅ ጸጉር አለ አይደል? ይሄ በጣም ከኮንዲሽነር በኋላ መንጠቀመበት ትሪትመንት ነው የሚለቀለቅ ማለት ነው። 13 ጋዎች ነው ያለው።
ምርቶችሽ ሰው ጋር የሚደርሱት እንዴት ነው? ኢትዮጵያ ሲሸጣሉ ወይም ደግሞ ከዚህ ሀገር ውጭ ሲሸጣሉ እስቲ አብራርተሽ ንገሪ።
አዎ ምርቶቻችን ወደ ሁሉ ሀገር ነው የሚልከው ማለት ነው። ግን አሜሪካና ካናዳ ኢንተርናሽናል ማለት ነው። ግን ወደ ዓለም ሙሉ ነው የምንልከው። ኢትዮጵያም ይሸጥ ነበር አሁን ግን አልቀዋል ኢትዮጵያ ውስጥ። እና ደግሞ እንደገና እያስገባን አይደለም ያለን ህጉ እስከሚተቀደረስ ማለት ነው። እንጂ ሁሉንም ቦታ ነው የምንልከው።
እሺ ሩቲ ስለነበረን ቆይታ እጅግ አብዝቼ ነው የማመሰግነው። ጥያቄዎችን ጨርሻለሁ። አንቺ መጨመር የምትፈልጊው ነገር አለ?
እኔም በጣም ነው የማመሰግነው ኤደንዬ አክብረሽ ስለጠራሽኝ ፕሮዳክቱን ደግሞ አምነሽበት እንደዚህ ስለጠራሽኝ በጣም ነው የማመሰግነው።
እሺ እኔም በጣም አመሰግናለሁ ሩቲ።
ከጋቢና ቪኦኤ ጋር ነው ያላችሁት። ጋቢና ቪኦኤ ወጣቶች ላይ የሚያተኩር የአሜሪካ ድምጽ ልዩ መርሃ ግብር ነው። ያዝነው የአውሮፓውያኑ የካቲት ወር በተለይ በዚህ በዩናይትድ ስቴትስ የጥቁሮች ወር በመባል ይታወቃል። ከዚህ ጋር የተገናኙ መሰናዶችን አለፍ አለፍ እናቀርብላችኋለን። በዛሬ የቀደሙ ምሁራንን ፈለግ በመከተል ስለ ጥቁሮች ታሪክ ለህፃናት ትምህርት የሚሰጡ መምህርት እናስተዋውቃችኋለን። ቆንጅታ እየተከተላለች
የጥቁሮችን ታሪክ ባልተለመደ አዲስ መንገድ ለማስተዋወቅ የሚታትሩት ሴት ቲፈኒ ላይንግ ይባላሉ። በሙያቸው መምህርት ሲሆኑ ቤቪ ኤንድ ዴቭ የሚባል ኩባንያ መስራች ናቸው።
My name is Tiffany Lang and I'm the founder of Bevy and Dave.
ቲፈኒ ሊንግ እባላለሁ። የቤቪ ኤንድ ዴቭ ኩባንያ መስራች ነኝ። የመማሪያ ሻንጉሊቶች የሚያዘጋጅ ኩባንያ ነበር። አሁን ግን ተስፋፍቶ በተለያዩ የመገናኛ ዘዴዎች አማካኝነት ማስተማሪያ ኩባንያ ሆኗል።
ለኩባንያቸው የመጀመሪያ የሆነውን የፊልምና የሙዚቃ ቅንብር ቲፈኒ እያሳዩ ናቸው። ከዚያም የጥቁሮችን ታሪክ በማጥናትና ለሌሎች በማስተማር የጎላ ሚና የተጫወቱ አንድ ሰው ያስተዋውቃሉ።
ካርተር ጂ ውድሰን he was born in 1875
ካርተር ጂ ውድሰን ይባላሉ። የተወለዱት በ1875 ሲሆን ያረፉት በ1950 ነው። ታዲያ እኚህ ሰው የጥቁሮችን ታሪክ ለማጥናት አጥንተውም ዓለም እንዲያውቀው ሙሉ በሙሉ ህይወታቸውን የሰጡ ሰው ነበሩ።
የጥቁሮች ታሪክ ዝክር የጀመሩ ድሮ እኚህ ሰው እንደነበሩ ነው ቲፈኒ የሚናገሩላቸው።
He completely devoted himself to studying black history.
ለዚህ ዓላማ በታላቅ ቁርጠኝነት ነበር የሚሰሩት። በዚህም የተነሳ ነበር በ1926 የጥቁሮች ታሪክ ሳምንትን የመሰረቱት። ያ ለመጀመሪያ ጊዜ የጥቁሮች ታሪክ የተዘከረበት ሳምንት ነበር። ከዚያ በኋላ ነው አድጎ በ1976 የጥቁሮች ታሪክ ወር የሆነው።
ቀደምቱ የጥቁሮች ታሪክ ዝክር ፋናወጊ ካርተር ጊ ውድሰን በምን መንገድ ጥራታቸውን ያከናውኑ እንደነበረ ዛሬ በተለያዩ ያኔ ባልነበሩ የመገናኛ ዘይቤዎች ተጠቅመው የሚያስተምሩት ቲፈኒ እንዲህ ሲሉ ያወሱላቸዋል።
It wasn't just about publishing and getting the books out there. He literally
ብን ብሎ መጽሐፍ ያሳተሙ ማስተራጨት ብቻ አልነበረም። ተማሪዎቹን የሚያስተምሩበት መጽሐፍ አዘጋጅተው ቀጥ ብለው መምህራኑ ጋር ይዘው ይሄዳሉ። ከዚያ ትምርቱ ካለቀ በኋላ ልጆቹም ታሪኩ ገብቷቸው እንደሆነ ይፈተኗቸዋል። ውድሰን ሌሎችንም ነገሮች ፈጥሯል። ለምሳሌ ወራሃዊ የኔግሮች ታሪክ መጽሔት አቋቁመው ነበር። በየወሩ ለመምህራን የሚታደል መጽሔት ነበር። አላማውም ስለ አንድ ታሪክ በዝርዝር ማወቅ የሚፈልጉ ሰዎች መረጃ እንዲያገኙ ነው። ታዲያ ካርተር ውድሰንን የምወድላቸው ብርቱ ጀግና መሆናቸው ብቻ አይደለም። አንድ ሰው ብቻውን ለውጥ ሊያመጣ እንደሚችል የገባቸው ሰው ነበሩ። ያንን አደንቅላቸዋለሁ።
ቲፈኒ ሊያንግ ከካርተር ውድሰን አያሌ ጥቅሶች መካከል በይበልጥ የሚወዷትን እና ትልቅ ትርጉም አላት የሚሏትን ሲያጋሩ እንዲህ ብለዋል።
I would like to share a quote by Dr. Carter Woodson that to me speaks a lot to his personality. He has many quotes, but this one
ከዶክተር ካርተር ዊልሰን በርካታ ጥቅሶች መካከል ተክለሰውነታቸውን በሚገባ የሚያንጸባርቅ ጥቅስ ላካፍላችሁ። እሳቸው የሰሩትንም እኔም አሁን የምሰራውንም ያንጸባርቃል። እንዲህ ይላል ኡነተኛ ትምርት ማለት ሰው ህይወቱን በደንብ አድርጎ አበልጽጎ አሻሽሎ እንዲኖር የሚያበረታታ ትምርት ነው። ሰው ያንን መጀመሪያ የተሰጠውን ህይወት ይዞ ለወደፊት ደግሞ ኑሮውን ማሻሻል ይማራል። ትምርት ማለት እሱ ነው ብለዋል።
ይህ የዶክተር ውድሰን ጥቅስ እጅግ ጠንካራ መልእክት ያዘለ ነው ይላሉ አድናቂያቸው ቲፈኒ ሊያንግ። አንድ ሰው ከምንም አይነት የኑሮ ሁኔታ ይነሳ አሁን ያለበት ሁኔታ ምንም ይሁን ህይወቱን ብቻ ሳይሆን ዓለምን የመቀየር አቅም እንዳለው የሚያስገነዝብ ነውና ብለዋል።
ቆንጆና መሰግናለሁ። ወደ መጨረሻው መሰናዷችን ስንሻገር ከስራ ወደ ቤት የሚደረገው ጉዞ ወይንም በተግላቢጦሽ በመናደርጋቸው ጉዞዎች ላይ ብዙውን ጊዜ የጆሮ ማዳመጫዎችን በመጠቀም ሙዚቃም ሆነ ሌሎች የድምጽ መሰናዶዎችን ማዳመጥ የብዙዎቻችን ልምድ ነው። ሆኖም የጆሮ ማዳመጫን ከአንድ ሰዓት በላይ መጠቀም የመስማት ችግር ሊያስከትል እንደሚችል ባለሙያዎች ይናገራሉ። የአሜሪካ ድምጽ ዘጋቢዎች ያስተናዱትን ኤደን ገረመው ታስተማናለች።
አም ይሁን የሬዲዮ መሰናዶ አለም ደሞ በድረገጽ ላይ ያለ ፖድካስት አንዳንዴ የሚሰሙት በጆሮ ማዳመጫዎች ሊሆን ይችላል። እነዚህ መሳሪያዎችን ሰዎች በቀን ለምን ያህል ጊዜ ይጠቀሟቸዋል ብለን ድንቃኝ ነው።
የጆሮ ማዳመጫዎችን ለአንድና ለሁለት ሰዓት አጠቀማቸዋል። ከዛ የበለጠ ግን አልጠቀምም።
ዛሬ የተጠቀምኩት በህዝብ ባስ ላይ የተጓዝኩ ያለሁና ከዚያ ደሞ ማታም ወደ ቤት ስመለሳለሁ ነው። ለግማይ ሰዓት ቢሆን ነው።
በቀን ምናልባት 4 ሰዓት ያህል ተጠቅመው ይችላሉ።
ዶክተር አርኪሜደስ ባምቦ ያንገት በላይ ሐኪም ናቸው። የጆሮ ማዳመጫዎችን ስለመጠቀምና ስላላቸው አደጋ እንዲህ ይላሉ።
ከሰባ ዴሲብል በላይ በሆነ የድምጽ መጠን ከፍቶ ለ30 ደቂቃና ከዛ በላይ ለሆነ ሰዓት የጆሮ ማዳመጫዎችን ለሚጠቀም ሰው በድምጽ ጫጫታ የተነሳ በሚከሰት የጆሮ የመስማት መሳን ያጋጥም ይችላል።
ዶክተር አርኪሜደስ ጨምረው ያብራራሉ።
አንዳንድ ጊዜ ሰዎች በጫጫታ መሃከል ሆነው የጆሮ ማዳመጫ ይጠቀማሉ። በእንደዚህ አይነት ሁኔታዎች ውስጥ ከጫጫታው ለመራቅ ድምጹን ከፍ ያደርጉታል። ይሄ ጆሮ ውስጥ ባሉ ህዋሶች ላይ ቀጥተኛ የሆነ ተጽዕኖ ይኖረዋል። እንዲያ ነው የጆሮ የመስማት አቅም እየተዳከመና እየጠፋ የሚመጣው።
ይሁን እንጂ አደጋው እዚህ ጋር ብቻ አያበቃም።
እዚህ ጋር እንደምናያቸው በጆሮ ታምቡር መሃከል ድምጽ የሚያሳልፉ ማዳመጫዎች አንዴ ጆሮ ውስጥ ከተሰኩ በኋላ የሚኖራቸው የድምጽ እርግብግቢት ጆሮ በጊዜያዊነትና ለዘለቄታው መስማት እንዳይችል ያደርጋሉ።
የጆሮ ማዳመጫዎች ጉልህ የሆነ ጠቀሜታ አላቸው። ይሁን እንጂ ለጆሮአችን ስንል ቢያንስ በየአንድ ሰዓት ልዩነት ለ30 ደቂቃ ያህል እረፍት ማድረግ እንዲሁም ደግሞ ማከለኛ አልያም ተመጣጣኝ የሆነ የድምጽ መጠን ላይ በማድረግ መጠቀም እንደሚገባ ዶክተር አርኪሜደስ መክረዋል።
ጣቢያው የአሜሪካ ድምጽ ስትከታተሉት የነበረው ደግሞ ጋቢና ቪኦኤ ነው። በነገራችን ላይ አድማጮቻችን እንዲሁም ተመልካቾቻችን በሳምንት ከሰኞ እስከ አርብ በዋናነት እንዲሁም ቅዳሜና እሁድም ጨምሮ ማለት ነው ጋቢና ቪኦኤ ይተላለፋል። ወጣቶችን የሚመለከቱ ዋና ዋና ጉዳዮችን ለእናንተ እናቀርባለን። ስለምትከታተሉን በእጅጉ እናመሰግናለን። የዛሬ አስተናጋጃችሁ አፍታሙ ስዩም፣ ኤልያስ አስማረ ደግሞ በድምጽና ምስል ቅንብሩ አብረናችሁ ቆይተናል። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።